the voice of America.
እንደምናመሸሽ ኢትዮጵያ ከአሜሪካ ድምጽ ራዲዮ ጣቢያ ጤና ይስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። እንደምናመሻችሁ በቀጥታ የሚተላለፍላችሁን የዛሬን ማክሰኞ ህዳር 21 2008 ዓ.ም ስርጭት ይዤ ማስተናግዳችሁ ሶሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት 21ኛው የዓለም የአየር ንብረት ጉባኤ ፓሪስ ላይ ሲከፈት ካደረጉት ንግግር የተወሰደ ነው የሰማችሁት። ዘገባለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ ክቡራትና ክቡራን። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዳነች ፍሳዬ ታሰማናለች።
የቀድሞው የቡርኪና ፋሶ ጠቅላይ ሚኒስትር ሮይቼ ማር ክርስቲያን ካቦሬ የሀገሪቱን ፕሬዚዳንታዊ ምርጫ አሸነፉ። በጉልበተኛው መሪ ብላውዝ ካምፓወሬ ስር የሀገሪቱ ጠቅላይ ሚኒስትር የነበሩት ካቦሬ ከ50 ከመቶ በላይ ድምፅ እንዳገኙ የምርጫ ባለሥልጣኖች ትናንት አስታውቀዋል። ተመራጩ ፕሬዚደንት ውጤቱ ይፋ እንደተደረገ ባሰሙት ንግግር ወዲያውኑ ስራ ለመጀመር ቃል ገብተዋል። ደጋፊዎቻቸው በመንገዶች ላይ ባንዲራ ሲያውለበልቡና የመኪና ጥሩምባ ሲያሰሙ በቴሌቪዥን ታይተዋል። ዋናው ተመራጩ ፕሬዚደንት ተወዳዳሪ ዘፍሪን ዲያብሬ ከ30 ከመቶ ድምፅ በታች ነው ያገኙት። ዲያብሬ የምርጫ ውጤት እንደተሰማ ካቦሬን እንኳን ደስ ያሉት እንዳሏቸው የፈረንሳይ የዜና አገልግሎት ከመዲናይቱ ዋጋዱጉ ባስተላለፈው ዘገባ ገልጿል። ቡርኪና ፋሶ እንደ አውሮፓ አቆጣጠር በ1960 ዓ.ም ነጻ ከወጣችበት ጊዜ አንስቶ በአብዛኛው በጉልበት ስልጣን በያዙ አምባገነኖች ትመራ እንደነበር ይታወቃል። ትራንስፓረንሲ ኢንተርናሽናል የተባለው ጸረ ሙስና ቡድን ባወጣው ዘገባ ባለፈው ዓመት 74 ሚሊዮን የሚሆኑ አፍሪካውያን ጉቦ እንደሰጡ ይገመታል ይላል። አብዛኞቹ አፍሪካውያን ሙስና እየተባባሰ ሄዷል እንደሚሉም ዘገባው ጠቁሟል። ጥናቱን ያካሄዱት ሰዎች ከሳህራ በመለስ ባሉት የአፍሪካ ሀገሮች ሙስናን በሚመለከት ያላቸውን ተመክሮና እምነት ለማወቅ 43 ሺህ የሚሆኑ ሰዎችን እንዳነጋገሩ ተገልጿል። 58 ከመቶ የሚሆኑት ባለፉት 12 ወራት ውስጥ በሀገሮቻቸው ሙስና እንደተባባሰ ገልጸዋል። በርካታ የአፍሪካ ፕሬዝዳንቶች ቃል በገቡት መሰረት ሙስና እንዲቀነስ ወይም እንዲጠፋ ዘመቻ ያካሄዱ ቢሆንም ችግሩ በመላ ሀገሪቱ እንደቀጠለ ነው። ጥናት በተደረገባቸው 18 ሀገሮች ውስጥ ያሉት አብዛኞቹ ሰዎች ሙስናን በመታገር ረገድ በተለይም ፖሊስንና ፍርድ ቤቶችን በመሳሰሉት አገልግሎቶች መንግስታቱ አልበረቱም ይላሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአየር ንብረት ለውጥ አሁኑኑ መፍትሄ ሊገኝለት የሚገባ ወሳኝ የኢኮኖሚና የጸጥታ ጉዳይ ነው ብለዋል። ፕሬዚደንት ኦባማ ይህን ያሉት ከፓሪስ ወጣ ብሎ በሚካሄደው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ጎን ለጋዜጠኞች መግለጫ በሰጡበት ወቅት ነው። ጉባኤው የዓለም ሙቀት ከሁለት ዲግሪ ሴንቲግሬድ በላይ እንዳይሄድ ለማድረግ የሚያስችል አሳሪ የሆነ እርምጃ ለመውሰድ በሚያስችል ስምምነት ላይ ለመድረስ እየሞከረ ነው። የዋይት ሀውስ ቤተ መንግስት ዛሬ ባስታወቀው መሰረት 73 የዩናይትድ ስቴትስ ኩባንያዎች የአየር ንብረት ለውጥን በሚመለከት የሚወሰድ እርምጃን ለመደገፍ ቃል ገብተዋል። ኮርፖሬሽኖቹ የበካይ ጋዝ ልቀትን በ50 ከመቶ፣ የውሃ አጠቃቀማቸውን በ80 ከመቶ እንዲቀንሱ፣ የሚጠቀሙት ኤነርጂ ደግሞ ሪኒዌብል ማለት ከተፈጥሮ ሀብት የሚገኝ እንዲሆን ነው ግቡ የሚጠይቀው። የዓለም የጤና ድርጅት ዛሬ ታስቦ በዋለው የኤድስ ቀን ጫና የሰጠበት ነጥብ ከኤችአይቪ ጋር ለሚኖሩ ሰዎች ሁሉ የሚሰጠው የአንታይ ሪትሮቫይራል ሕክምና መስፋፋት አለበት የሚል ነው። በዓለም ደረጃ ኤችአይቪ ካለባቸው 37 ሚሊዮን ሰዎች መድኃኒቱን የሚያገኙት 16 ሚሊዮን ብቻ መሆናቸውን የተባበሩት መንግስታት ድርጅቱ የጤና አገልግሎት ገልጾ የኤድስ ወረርሽኝ ለማጥፋት የሚቻለው ሁሉም መድኃኒቱን እንዲያገኙ በማድረግ እንደሆነ አስገንዝበዋል። ቫይረሱ እንደያዛቸው ወዲያውኑ ህክምናውን የጀመሩ ሰዎች ጤናቸውን ከመጠበቅ አልፎ ለሌሎች ማስተላለፍም ሊቀንስ እንደሚችል ጥናቶች ማመልከታቸውን ጠቁመዋል። ይህን ጥናት መሰረት በማድረግም ቫይረሱ የተገኘባቸው ሰዎች በጊዜ እንዲታከሙ ለማስቻል ምርመራውን የሚያደርጉት ሰዎች እንዲበራከቱ የዓለም የጤና ድርጅት ጥሪ አድርጓል። የአንታይሪትሮቫይራል ህክምና እንደ አውሮፓ አቆጣጠር እስከ 2030 ዓመተ ምህረት በሚሆን ጊዜ ውስጥ 21 ሚሊዮን የሚሆኑትን ሰዎች ከኤድስ ጋር በተያያዘ በሽታ ከመሞት 28 ሚሊዮን የሚሆኑትን ደግሞ በበሽታው ከመያዝ ሊያድን እንደሚችል የዓለም የጤና ድርጅት አሳስቧል። በዓለም ደረጃ ቫይረሱ ካለባቸው 37 ሚሊዮን ሰዎች 26 ሚሊዮን የሚሆኑት ከሰሃራ በመለስ ያሉት የአፍሪካ ሀገሮች የሚገኙ ናቸው። 70 ከመቶ በኤችአይቪ የተያዙ ሰዎች የሚገኙት ከሰሃራ በመለስ ባሉት የአፍሪካ ሀገሮች ነው ማለት ነው። አድማጮች፣ ዜናችን እዚህ ላይ ያበቃ።
አዳነችን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። የአፍሪካ የአየር ንብረት ለውጥ ጉዳይ ከፍተኛ ተደራዳሪዎች በሕግ ገዢ የሚሆን ስምምነት ትናንት ፈረንሳይ ዋና ከተማ ፓሪስ ላይ ከተከፈተው የአየር ንብረት ጉባኤ ይወጣል ብለው እንደሚያምኑ እየተናገሩ ነው። በሌላ በኩል ደግሞ ሳይንቲስቶች የዓለም ሙቀት ከፍተኛው ገደብ መሆን አለበት ብለው ያወጡት ጣሪያ እስካሁን ባለው ጥናት እጅግ የተመረጠው መሆኑን አሁንም እያረጋገጡ ሲሆን፣ በማደግ ላይ ያሉ ሀገሮች ለሚያወጧቸው ከለውጡ ጋር የመለማመጃ ስትራቴጂዎች ማስፈጸሚያ የሚሆን ከለጋሾች የሚገኝ ገንዘብ ምን ያህል መሆን እንዳለበት አለመቁረጣቸውን የደቡብ አፍሪካ ተደራዳሪዎች አመልክተዋል።
የአፍሪካ የኢኮኖሚ ምርምር ማህበር ያዘጋጀው የአንድ ሳምንት አውደ ጥናት ዓለም አቀፍ ባለሙያዎች የተሳተፉበት የተለያዩ ጥናታዊ ጽሑፎችም የቀረቡበት ነው። ግብርናና መዋቅራዊ ትራንስፎርሜሽን በአፍሪካ በሚል ርዕስ እየተካሄደ በሚገኘው አውደ ጥናት ላይ ከርዕሱ ጋር የተገናኙ ጉዳዮች ተቃኝተዋል። ትናንት በመክፈቻው ቀን ከተገኙት ውስጥ አንዱ ከዓለም ባንክ የመጡት ባለሙያ ዶክተር ሉክ ክርስቲያንሰን በእርሳቸውና በባልደረቦቻቸው የተዘጋጀውን ጥናታዊ ጽሑፍ አቅርበዋል። ከሰሃራ በታች ባሉ የአፍሪካ ሀገራት የተመዘገበውን እድገት መነሻ ያደረጉት ዶክተር ክርስቲያንሰን እድገቱ ድህነትን በሚፈለገው ደረጃ ለመቀነሱን አብራርተዋል።
ባለፉት 2 አስርት ዓመታት ከሰሃራ በታች ባሉ የአፍሪቃ አገሮች አማካኝ የ4.5% እድገት ተመዝግቧል። ፈጣንና በማደግ ላይ ካለው የተቀረው ዓለም የተሻለ። ስለዚህ የእድገቱ መጠን ፈጣን የሆነና አፍሪቃ እያደገች ወይም ከፍ ከፍ እያለች ነው የሚል ስሜት የፈጠረ ነው። በተመሳሳይም ድህነት እኛ ባሰብነው መጠን አለመቀነሱን እንመለከታለን። በ1990ዎቹ መጀመሪያ የድህነት መጠን 57 ከመቶ አካባቢ ነበር። አሁን ወደ 43 ከመቶ ዝግ ብሏል። ይህ የምዕተ ዓመቱን የልማት ግቦች ለማሳካት ከሚፈለገው ተስፋም ከተደረገው ወይም በተቀረው ዓለም ከሚገኙ ሌሎች አካባቢዎችም ያነሰ ነው።
የዓለም ባንኩ ባለሙያ ለቪኦኤ ሲናገሩ ለድህነት በሚፈለገው ደረጃ አለመቀነስ አንዱ ምክንያት የህዝብ ቁጥር መጨመር መሆኑን አስረድተዋል።
To be clear, there has been poverty reduction. Poverty rates went down from 56 to around.
ግልጽ ለማድረግ በእርግጥ የድህነት ቅነሳ አለ። ድህነት መጠን በ1990ዎቹ ከነበረው 56 ከመቶ አካባቢ እንደ አውሮፓውያን የዘመን አቆጣጠር በ2012 ወደ 43 ከመቶ ዝቅ ብሏል። በተመሳሳይ ሁኔታ ግን አሁን ያለው የድሆች ቁጥር በ1990 ከነበረው የበለጠ ነው። በጣም የበለጠ። በ1990 የነበረው የደሃው ህዝብ ቁጥር 280 ሚሊዮን የሚጠጋ ነበር። በተሰራው ግምት አሁን ይህ ቁጥር በ200 ሚሊዮን ጨምሯል። ለዚህ ዋነኛው ምክንያት ደግሞ የህዝብ ቁጥር ማደግ። ስለዚህ በአንድ በኩል ፈጣን እድገት አለ 4.5%፣ በሌላ በኩል ደግሞ የህዝብ ቁጥር በፍጥነት ጨምሯል። ስለዚህ ይህ ሁኔታ ለእያንዳንዱ ሰው ሲካፈል ወይም ከነፍስ ወከፍ ገቢ አንጻር ሲሰላ የእድገቱ መጠን ብዙ አይደለም። ይህንን ከደቡብ እስያ ጋር ብታወዳድሩ ባንግላዴሽ፣ ፓኪስታንና ከመሳሰሉ አገሮች አንጻር ማለት ነው። በዚህ የሚገኘው ምርት ከዚህ እጥፍና 3 እጥፍ ይደርሳል። ምስራቅ እስያ ማለትም ቻይናን፣ ቪየትናምንና ኢንዶኔዥያን ከወሰድን ደግሞ በሄክታር 5 ቶን ያመርታሉ። የአፍሪካን 3 ጥፍ አንዳንዴም 4 ጥፍ ማለት ነው።
ሆኖም ምርታማነትን ለማሳደግ የሚሰራበት መንገድ ያነስተኛ ማሳርስ ወደሮችን ተጠቃሚ የሚያደርግ መሆን እንዳለበት ባለሙያው ጠቁመዋል። አሳታፊ መሆን አለበት ነው ያሉት።
The key challenge is to really get these yields up, but not get them up in any way.
ፈተና በሄክታር የሚገኘውን የምርት መጠን ማሳደግ ነው። መጨመር ሲባል ታዲያ በማንኛውም መንገድ መጨመር አይደለም። ለምሳሌ ትልልቅ እርሻዎች፣ ዘመናዊ እርሻዎች ቢኖሩ ምርቱን ከፍልና አድርግ እንችላለን ትሉ ይሆናል። ነገር ግን ሰዎች ተቀጥረው አይሰሩበትም ወይም ስራ አያገኙበትም። ምናልባት ሊገኝ የሚችለው ርካሽ ምግብ ነው። ሰዎች ስራ እንዲሁም ከገዛ መሬታቸው ትርፍም ሆነ ጥቅም አያገኙም። ስለዚህ አነስተኛ አርሶ አደሮችን አሳታፊ በሆነ መንገድ ምርቱን ከፍ ማድረግ ቁልፍ ዘዴ ነው። በቆሎ፣ ሩዝ፣ ማሽላ፣ በኢትዮጵያ ደግሞ ጤፍ የሚያመርቱትን አነስተኛ ገበሬዎች ማሳተፍ ዋናው ለውጥ የሚያመጣ ቁልፍ አሰራር ወይም ዘዴ ነው።
የአውደ ጥናቱ አዘጋጅ የአፍሪካ የኢኮኖሚ ምርምር ማዕከል ከሳህራ በታች ያሉ የአፍሪካ ሀገራት ኢኮኖሚዎች በሚገጥሟቸው ችግሮች ላይ ጥናት የሚያደርግ የመፍትሄ ሐሳቦችንም የሚጠቁም መሆኑ ተገልጿል። አውደ ጥናቱ ለሚቀጥሉት ጥቂት ቀናት የሚቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባ እንለፍ። የኦሮሚያ ክልል ባለስልጣናት ስብሰባዎቻቸውን ከቀን ይልቅ በምሽት እንዲያደርጉ ውሳኔ ተላልፈዋል። የክልሉ ርዕሰ መስተዳድር ሙክታር ካድር የተገኙባቸው የመልካም አስተዳደር ችግሮችን የተመለከቱ ስብሰባዎች በተለያዩ የኦሮሚያ ከተሞች እየተካሄዱ መሆኑን ጠቅሶ እስክንድር ፍሬው የላከው አጭር ዘገባ ቀጥሎ ይቀርባል።
በኦሮሚያ ክልል እየተካሄዱ ካሉ በመልካም አስተዳደር ችግሮች ላይ ያተኮሩ ስብሰባዎች አንዱ ሰሞኑን ከአዳማ ከተማ ነዋሪዎች ጋር እየተካሄደው እንደሆነ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ያመለክታል። ከመሬት ይዞታ ጋር በተያያዘ የደላሎች ዝርፊያ መባባሱን፣ የውሃ አቅርቦት ጥያቄ ሳይቀር ለአድሏዊና ለሙስና አሰራር መጋለጡን አንዳንድ ነዋሪዎች ገልጸዋል። በአጠቃላይም በመልካም አስተዳደር ችግሮች መማረራቸውን፣ በየደረጃው ያሉ አመራሮችም መፍትሄ እየሰጧቸው እንዳልሆነ ገልጸዋል። ለዚህ ምክንያቱም አመራሮቹ በስብሰባ መጠመዳቸው እንደሆነ አመልክተዋል። ከስብሰባ መብዛት የተነሳ የሚፈልጉትን አገልግሎት ማግኘት እንዳልቻሉ ነው ነዋሪዎቹ የጠቆሙት። የኦሮሚያ ክልል ርዕሰ መስተዳድር ሙክታር ከድር ሰጡት የተባለው ምላሽ አዲስ የሆነ ውሳኔ የተገለጸበት ነው። አብዛኛዎቹ ስብሰባዎች ከቀን ይልቅ በምሽት እንዲካሄዱ መወሰኑን ገልጸዋል ይላል። ይህ ውሳኔ ሌሎች የኢትዮጵያ ክልሎችንም ይመለከት እንደሆነ የታወቀ ነገር የለም። አንዳንድ ተቺዎችና ተቃዋሚ ፓርቲዎችም የመንግስትን ባለስልጣናት በስብሰባ ብዛት እንደሚተቹ ይታወቃል። እነርሱ እንደሚሉት ስብሰባዎች የሚበዙት ኢህአዴግ የመንግስት መስሪያ ቤቶችን ለፓርቲ ስራና ስብሰባ ጭምር ስለሚጠቀም ነው። ገዢው ፓርቲ ግን የፓርቲ ስራና ስብሰባ በተለያየ ደረጃ ባሉ የመንግስት መስሪያ ቤቶች እንደማያካሄድ በመግለጽ ያስተባብላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የአፍሪካ የአየር ንብረት ለውጥ ጉዳይ ከፍተኛ ተደራዳሪዎች በሕግ ገዢ የሚሆን ስምምነት ትናንት ፈረንሳይ ዋና ከተማ ፓሪስ ላይ ከተከፈተው የአየር ንብረት ጉባኤ ይወጣል ብለው እንደሚያምኑ እየተናገሩ ነው። በሌላ በኩል ደግሞ ሳይንቲስቶች የዓለም ሙቀት ከፍተኛው ገደብ መሆን አለበት ብለው ያወጡት ጣሪያ እስካሁን ባለው ጥናት እጅግ የተመረጠው መሆኑን አሁንም እያረጋገጡ ሲሆን፣ በማደግ ላይ ያሉ ሀገሮች ለሚያወጧቸው ከለውጡ ጋር የመለማመጃ ስትራቴጂዎች ማስፈጸሚያ የሚሆን ከለጋሾች የሚገኝ ገንዘብ ምን ያህል መሆን እንዳለበት አለመቁረጣቸውን የደቡብ አፍሪካ ተደራዳሪዎች አመልክተዋል። የዓለም የሙቀት መጠን ከሁለት ዲግሪ ሴልሽየስ እንዳይበልጥ በሀገሮች ሁሉ የተቃጠለ ጋዝ መቆጣጠሪያ እርምጃዎች እንዲወሰዱ፣ እስካሁን በደረሰው ጉዳትም እየተጎሳቆሉ ያሉ በማደግ ላይ ያሉ ሀገሮች ከአየር ንብረት ለውጡ ጋር መለማመድና መዝለቅ የሚችሉባቸውን ስልቶች ማውጣትና ማስፈጸም የሚያስችላቸውን ገንዘብ ለማሰባሰብ የሚያግዝ አስገዳጅ ስምምነት እንዲደረስና ውልም እንዲፈረም ብዙዎች በተስፋ እየጠበቁ መሆናቸው ተገልጿል። ይህ በእንዲህ እንዳለ የአፍሪካን ጉዳይ የመምራትን ኃላፊነት የወሰደችው የደቡብ አፍሪካ ተደራዳሪዎች የፓሪሱን ጉባኤ እየጠበቁ ያሉት በተስፋ በመተማመንም ቢሆንም የጉባኤው ውጤት ምን ሊሆን እንደሚችል ለመናገር ግን ሙሉ በሙሉ እርግጠኛ ለመሆናቸውንም እየጠቆሙ ነው። የዛሬ 4 ዓመት ተደርጎ የነበረውን ዓለም አቀፍ የአየር ንብረት ጉባኤ ያስተናገደችው ደቡብ አፍሪካ ስትሆን እዚያ ጉባኤ ወዲህ የዓለም የንግግር ቃና መለወጡና በማደግ ላይ ያሉት ሀገሮች ጉዳትና ድምፃቸውም ይበልጥ ጎልቶ እየተሰማ መምጣቱ እየተነገረ ነው። ይህንን ሁኔታ ለዘንድሮው 21ኛው የያገባናል ባይ ወገኖች ሁሉ ጉባኤ ፓሪስ የሚገኙት የደቡብ አፍሪካ ፕሬዚደንት ጃከብ ዙማ ቃል አቀባይ ቦንጋኒ ማዮላ እንዲህ ሲሉ አብራርተውታል።
We expecting that there will be some conclusion of the negotiations that started in Durban in 2011.
ድርድር ተደርጎበት የሚዘጋጅ የህግ አስገዳጅነት አቅም ያለው ሰነድ እንዲወጣ ለማድረግ በ2011 ዓ ም ደርባን ላይ የተጀመረው ድርድር አንዳች መቋጫ ላይ ይደርሳል ብለን እንጠብቃለን። በዚህም ሁሉም አገሮች ግዙፍም ሆኑ ደቃቃ በተባበሩት መንግስታት ድርጅት ተፈጻሚ በሚሆነው ሰነድ አማካኝነት ሙቀት አማቂ የሆኑ በካይ ጋዞችን ወደ አካባቢው አየር መልቀቃቸውን እንዲቀንሱ በየድርሻቸውም የተፈጠረ አካባቢ ደህንነት በዘላቂ ሁኔታ እንዲጠበቅ ቴክኖሎጂና ገንዘብም ለዚህ ጉዳይ እንዲያውሉ ይደረጋል ማለታችን ነው።
ተደራዳሪዎቹ እየተነጋገሩባቸው ያሉና ተመራማሪዎችም የቆረጡት የሙቀት መጠን ጣሪያ ከንግዲህ ከ2 ዲግሪ ሴልሺየስ እንዳይበልጥ ነው። ከዚህ በላይ ከሄድን ይላሉ ሳይንቲስቶቹ በብርቱ ሲያስጠነቅቁ፣ ሁኔታዎችን ለማስተካከል ጊዜውና ሁኔታው እጅግ የረፈደ ይሆናል። ከዚያ ጥፋት መመለሻ አይኖርም። የአፍሪካ ግዙፏ በካይና በአህጉሩ ሁለተኛይቱ ባለጠጋናት የምትባለው የደቡብ አፍሪካ ፕሬዚደንት ጃከብ ዙማ ከአፍሪካ የተደራዳሪዎች ቡድን ጋር እንደሚሰሩ ተናግረዋል። ዙማ ቡድን 77 ተብሎ የሚጠራውን ቻይናን፣ ብራዚልን፣ ሩሲያን፣ ህንድንና ደቡብ አፍሪካን የመሳሰሉ ወደ አንደኛ የዓለም ሀገርነት ደፍ እየዘለቁ ያሉ የዓለም ዋና ዋና በካይ ሀገሮች የሚገኙበትን ስብስብም በሊቀመንበርነት ይመራሉ። ለዚህ ለመጪዎቹ ሁለት ሳምንታት በድርድሮችና በምክክሮች ላይ ለሚቆየው ለ21ኛው የአየር ንብረት ዓለም አቀፍ ጉባኤ ተሳታፊዎች ንግግር ያደረጉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የዓለም መሪዎች ያሉበትን ዘመን የሚመጥን ተግባር እንዲፈጽሙ ጥሪ አሰምተዋል። ጥረታችሁ የሚለካው አሉ ኦባማ፣ ልታስቀሩ በምትችሉት የጉስቁልና መጠንና ከጥፋት ልታወጧት በምትችሏት ዓለም ነው።
And it was a preview of one possible future. A glimpse of our children's fate if the climate keeps changing faster than our efforts to address it. Submerged countries.
የአየር ንብረቱ በዚህ ሁኔታ እየተለወጠ ከቀጠለ ወደፊት ሊመጣብን የሚችለው መዘዝ ልጆቻችን የሚደርስባቸውን እጣ ፈንታ ቀድመው በጥቂቱ ያሳዩንን አነስተኛ የጥፋት አጋጣሚዎች አስተውሉ። የሰጠሙ ውቅያኖስ የዋጣቸው አገሮች፣ ሰው አልባ የሆኑ ከተሞች፣ ከእንግዲህ ዘር ላያበቅሉ ባድማ የሆኑ ጠፍ መሬቶች፣ አዳዲስ ግጭቶችን ያቀጣጠሉ የፖለቲካ ትንቅንቆች፣ በራሳቸው አገር መድረሻ እያጡ ወደ ሌሎች ለመጠለል የሚጎርፉ ሰዎች ጎርፍ፣ እንዲህ አይነቱ መጻኢ ዘመን የጠንካራ ምጣኔ ሀብት ማሳያ አይደለም። አቅም አልባ መንግስታትም በእግራቸው እንዲቆሙ የሚያስችል አይደለም። እንዲህ አይነቱን ክፉ ዘመን እዚህ እናስቀራው ዘንድ አቅም አለን። ይህንን ማድረግ የምንችለው ግን ዛሬውኑ ዘመናችንን ለሚመጥን ተግባር ከተነሳን ነው።
በጉባኤው ላይ የተገኙ የዓለም መሪዎች ከከርሰ ምድር የሚወጣውን ድፍድፍ ዘይት መጠቀምን በእጅጉ በመቀነስ ይህ አሳሳቢ ሁኔታ ያለውን አጣዳፊነት እንዲገነዘቡና እንዲጋሩም ኦባማ ጠይቀዋል። ሀገራቸው ዩናይትድ ስቴትስ እና ሌሎችም በዚህ መስክ የተሻለ መንቀሳቀስ መቻላቸውን ፕሬዚደንቱ ጠቁመዋል።
Our task here in Paris is to turn these achievements into an enduring framework for human progress. Not a stopgap solution.
እዚህ ፓሪስ ውስጥ የተሰበሰብን ያለብን ኃላፊነት እነዚህን ስኬቶች ለሰው ሁሉ ወደፊት መራመድ እንደ ማዕቀፍ እንድንቆጥራቸው ነው። ያጭር ጊዜ ሳይሆን ለዓለም ከካርበን የጸዳች ዕጣ ፈንታ የሚበጀው የረጅም ጊዜና ዘላቂ ስልት መያዝ ነው።
በአፍሪካ የአምስት ቀናት ጉብኝት ያደረጉት የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስም ለተፈጥሮ አካባቢና ለአየር ንብረት ጥበቃ ጥሪያቸውን እያሰሙ ካሉ የዓለም መሪዎች መካከል አንዱ ናቸው። አቡኑ በኬንያና በዩጋንዳ ባደረጉት ጉብኝት ላይ አብረዋቸው የተጓዙት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብፁዕ አቡነ ብርሃነ ኢየሱስ ሱራፌልም ለቪኦኤ በሰጡት ቃል ይህንኑ የአቡነ ፍራንሲስን ጥሪ አጠናክረው አስተጋብተዋል።
ናው ይሄ እንግዲህ ርዕሰ ሊቃነ ጳጳሳት ባወጡት መልእክት፣ ይሄ ደግሞ ለካቶሊካውያን ብቻ አይደለም ለመላው ዓለም ነው። ላውዳቶ ሲ የሚል መጽሐፍ ነው። እሱም የተወሰደው ከቅዱስ ፍራንሲስኮስ አንድ ጸሎት ነው። ቅዱስ ፍራንቺስኮስ እንግዲህ በመካከለኛው ዘመን የኖረ ጣሊያናዊ ቅዱስ ነው። እሱ ፀሐይን አይቶ ወንድም ፀሐይ ነው የሚለው፣ ጨረቃንም አይቶ እህት ጨረቃ ነው የሚለው፣ ውሃን አይቶ እህት ውሃ ነው የሚለው፣ መሬትን እናት መሬት ነው የሚለው እና ፍጡር እንስሳውም ሆነ አራዊቱም ሆነ ንፋሱም ሆነ እሳቱም ሆነ ሁሉም ከሰው ልጅ ጋር አብሮ መኖር ያለበት አብሮ እንክብካቤ ማድረግ ያለበት እንጂ የሰው ልጅ እንደፈለገው ሊያደርገው አይደለም። ውሃውንም ለመበከል ወይም እሳቱን በየቦታው ለቆ ጫካውን በማቃተል ሳይሆን በኃላፊነት እንዲያውም የእግዚአብሔር ኃላፊነት ተሰጥቶት ተንከባካቢ የፍጡር ተንከባካቢ መሆን አለበት የሚለውን በመውሰድ ነው ሊቃነ ጳጳሳት አቡነ ፍራንቼስኮስ ዓለም የጋራችን ናት፣ በጋራ ልንከባከባት ልንጠብቃት ይገባል። ፍጡሩን ብቻ ሳይሆን ይሄንን ማለቴ ደኑን፣ ጫካውን ወይም ወንዙን፣ ሸንተረሩን ብቻ ሳይሆን ሰውንም ጭም ሰውም ደግሞ ዋናው ነገር ለሰው ልጅ ነው ሁሉ ነገር። ስለዚህ አሁን በዓለም ላይ የሚታየው አሁን አንተም ያነሳኸው እኔ እዚህ ኬንያና ኡጋንዳ ይኸውና ዝናብ በየቀኑ ነው የማየው። እንዲያውም አንዳንድ ቦታ እንደ ጎርፍም ያጠቃዋል። በሀገራችን በአሁኑ ጊዜ የዝናብ እጥረት ተከስቶ ህዝባችን ጉዳት ላይ ነው ያለው። ስለዚህ በዚህ ኤልኒኞ የሚባል ሁኔታ ተፈጥሮ ብዙ እያነጋገረ ነው። አፍሪካ እውነት ነው አንተ ቅድም እንዳልከው ተጎጂዎች ድሆች ሀገሮች ናቸው። ግን የሚገርምህ አሁን እንደ ኢትዮጵያ ያሉ ሀገሮች ከሌሎች ሀገሮች የበለጠ ተፈጥሯዊ የኃይል ማመንጫዎችን እየተጠቀሙ ናቸው። መብራት የኛ የሚገኘው ከውሃ ኃይል ነው፣ እንዲሁም ከንፋስ ኃይል ነው። ወደፊትም እግዚአብሔር ካለ እንግዲህ በፀሐይም በእንፋሎትም በምንም ኃይሉን ለማግኘት እንሞክራለን። ግን ብዙውን ዓለምን እየበከሉ ይሄን ሁሉ ለውጥ የሚያመጡ ታላላቅ ሀገሮች እስካሁን ድረስ አልገቡበትም ነበር። ግን አሁን እግዚአብሔር ይመስገን አሜሪካንም ቻይናም ትላልቆቹ እንግዲህ በካዎች የተባሉ እነሱም ይገቡበታል እና የፓሪሱ ስብሰባ ትልቅ ስብሰባ ነው የሚሆነው። ርዕሰ ሊቃነ ጳጳሳት አቡነ ፍራንቼስኮስ ያንን ጽሑፍ ሲጽፉ ብዙዎች ተችተዋቸዋል። እሳቸው ምን አገባቸው አንድ መነኩሴ ለምን ጸሎት ብቻ አያደርግም? ለምን እዚህ ውስጥ ገብቶ የማይሆን ወሬ ያወራሉ ብለው የተቿቸው ሰዎች አሉ። ግን እንዲህ አይነት ጽሑፍ ሲጻፍ ቤተ ክርስቲያናችን በመላው ዓለም ብዙዎች ተቋማት፣ ብዙዎች ዩኒቨርሲቲዎች፣ ብዙዎች የምርምር ማዕከላት አሏት እና እነዛ ሁሉ ተሰባስበው መክረዋቸው ያደረጉት መልእክት ነው እና ዝም ብሎ የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሀሳብ ብቻ አይደለም። ስለዚህ አሁንም እነዛ ምሁራን በመላው ዓለም ያሉት በዚህ በፓሪሱ ስብሰባ ላይ ትልቅ ትኩረት ሰጥተው እንደሚወያዩ እና ወደ አንድ የሚቋጭ ነገር ይመጣሉ ተብሎ ተስፋ ይደረጋል። ጸሎታችንም ይሄ ነው። ይሄ ከሆነ እንዲያውም እኛ እስካሁን ፍጥረትን ያልበደል አገሮች ካሳ ሊከፈለን ወይም ሊሰጠን ይገባል ተብሎ በፊት በኮፐንሃገን እንደተነገረው ይሄ ከሆነ እውነት ህዝባችን የተበደለው በዚህ በኩል ደግሞ አንዳንድ ድጋፍ ሊያገኝ ይችላል ብዬ ተስፋ አደርጋለሁና ጸሎት እናደርጋለን። እንግዲህ ሰለሞን፣
አቡነ ብርሃነ ኢየሱስ የሰጡንን ተጨማሪ ማብራሪያ በሌላ ዝግጅት ይዤ እመለሳለሁ። የፓሪሱ ጉባኤ ወሳኝና አቅጣጫን የማዞሪያ ጉባኤ እንዲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሳስበዋል። ፓሪስ ሰሞኑን በከረመችበት የሽብር ነውጥ ባወጀችው የአስቸኳይ ጊዜ ሁኔታ ምክንያት የተለመዱት የተቃውሞ ሰልፎችን ማድረግ ከልክላለች። ሰልፈኞቹ ግን ድምፃቸውን በተለያዩ መንገዶች ከማሰማት አልቦዘኑም። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የምስራቅ አፍሪካ ጉብኝታቸውን አጠናቀው ትናንት ወደ ቫቲካን ተመልሰዋል። በጉብኝቱ ወቅት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል አብረዋቸው ተጉዘው ነበር። ጉብኝቱ እየተካሄደ ሳለ ለብፁዕ ካርዲናል አቡነ ብርሃነ ኢየሱስ ደውዬ ስለ ጉዟቸው፣ ስለ ዓለም አቀፍ ጉዳዮች፣ ስለ ኢትዮጵያና የጣሊያን ወረራ ዘመን፣ ስለ ሴቶችና ወጣቶች እንዲሁም ሌሎችም በርካታ ማኅበራዊና አስተዳደራዊ ጉዳዮችን አንስተን በስፋት ተወያይተናል። የቃለ ምልልሳችን የመጀመሪያ ክፍል ቀጥሎ ይቀርባል። እሺ አባታችን፣ በቅድሚያ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ለሰጡን ጊዜ። ፕሮግራሙ በጣም የተጣበበ እንደሆነ ይሰማናል እና እስቲ ወደ ዋናው ንግግራችን ከመግባታችን በፊት ብፁዕ አባታችን የቡራኬ ቃሎን ይስጡን።
እሺ እንግዲህ እግዚአብሔር በእውነቱ የዚህ የአሜሪካ ድምፅ ተከታታዮቹን እንዲሁም ደግሞ አድማጮቹን በዛም ውስጥ የሚሰሩትን ሁሉ እግዚአብሔር ይባርካቸው ይጠብቃቸው ላለው እና በዚሁም አጋጣሚ በማንኛውም ቦታ ሁሉ በምንሰራው ስራ ሁሉ እግዚአብሔርን በማስቀደም ከሰራን የእሱ ሰላም የእሱ ጸጋ የእሱ ራኪ ይበዛልናልና በዚህ መንፈስ እኛም የሃይማኖት መሪዎች ሆንን ሌሎችም እንደዚሁም ደግሞ እናንተ የዚህ የሚዲያ ሰዎችም በዚሁ መንፈስ እንድትሰሩ እግዚአብሔር እንዲረዳችሁ እግዚአብሔር እንዲባርካችሁ ጸሎቴ ነው።
ብፁዕ አባታችን እግዚአብሔር ይስጥልን በጣም። እርሶም የካርዲናልነት ሲመት ካገኙ በኋላም ለማግኘት ብዙ ሞክረን እንደዚህ ፊት ለፊት መገናኘት አልቻልንም። በጣም ብዙ ሰው ተደስቷል። እንግዲህ ዛሬ ካገኘሁት እንኳን ደስ ያሉት ማለት ፈልጋለሁኝ።
እግዚአብሔር ይስጥልን። እንደሚታወቀው ይሄ የካርዲናልነት ማዕረግ በቤተ ክርስቲያናችን በተለይ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባለፈው የካቲት በሰጡን ጊዜም ሁልጊዜ እሳቸው የሚጠቁሙት በቤተ ክርስቲያን ውስጥ ኃላፊነት ሹመት ሳይሆን አገልግሎት ነው እና ለበለጠ አገልግሎት ነው ይሄ ኃላፊነት የተሰጠኝና ልክ እሳቸውም ሁሌ ደግሞ ደጋግመው እንደሚሉት እኔም ለማገለግለው ሕዝብ ለራሴም ቤተ ክርስቲያን ሆነ ከሌሎችም አብያተ ክርስቲያናት እንዲሁም ክርስቲያኖች ላልሆኑትም ወገኖች በሙሉ ጸሎት እንዲያደርጉልኝ ነው ሁል ጊዜ የምለምነውና የበለጠ ማገልገል እንድችል ነው ይሄ ኃላፊነት የተሰጠው።
እሺ፣ እንግዲህ ለምእመናን ሁሉ ይህንን አባታዊ ቅዱስ መልእክቶን አስተላልፋለሁኝ። ወደዚህ ወደ አሁኑ የአባ ፍራንሲስ የአፍሪካ ጉብኝት ጎራ ልበልና አንድ የሮማ ካቶሊካዊት ሊቀ ጳጳስ አፍሪካን ጉብኝተው ያውቃል?
አዎ፣ ለምሳሌ አሁን ያለሁበት ሀገር ኡጋንዳ የዛሬ 50 ዓመት ገደማ ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ መጥተው ጎብኝተው ነው እነዚህን 22 የዩጋንዳ ሰማዕታት ካቶሊካውያንም አንግሊካውያንም የሆኑ ናቸው። እነዚህን የቅድስና ማዕረግ የሰጡት የዛሬ 50 ዓመት እኚህ ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ የሚባሉ ናቸው እና አሁንም እኚህ የተጋበዙት ይህንን 50ኛ ዓመት ቅድስናውን የታወጀበትን ዓመት ወርቃዊ ዩበልዩ ለማሰብ ነው። ከዛ በኋላ ደግሞ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ አሁን ቅዱስ ተብለዋል፣ እሳቸውም መጥተው ብዙ የአፍሪካ ሀገሮችን ጎብኝተዋል። ወደዚ ወደ ምስራቅ አፍሪካ ባይመጡም ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ወደ ቤኒን፣ ወደ ካሜሩንና ወደ አንጎላም ሄደው ጎብኝተዋል። ስለዚህ ርዕሰ ሊቃነ ጳጳሳት ከሮም እየመጡ መጎብኘት ከጀመሩ 50 ዓመት በላይ ሆነዋል ማለት ይቻላል።
አባታችን፣ ሌላው ከዚህ ከአቡነ ፍራንሲስ ጋር የተያያዘው ጥያቄ ለምንድን ነው በዚህ ጊዜ አፍሪካን መጎብኘት የመረጡት ወይም የፈለጉት? ለምንስ ምስራቅ አፍሪካን መረጡ? ከዩጋንዳ የቅዱሳኑ የቅዱስነት ዕለት መከበር የተለየ ምክንያት አላቸው?
አዎ፣ እንግዲህ እንደሚታወቀው እኚህ ርዕሰ ሊቃነ ጳጳሳት አቡነ ፍራንቼስኮስ ሐዋርያዊ ጉብኝት ነው የሚያደርጉት እና ከዚህ በፊት እንግዲህ ወደ እስያ ሄደዋል። ስሪላንካና ፊሊፒንን ጎብኝተዋል። ከዛም እንዲሁ አውሮፓ ውስጥም አንዳንድ ሀገሮችን እንደ አልባንያ፣ እንደ ክሮዋሲያ ያሉ ሀገሮችን ለመጎብኘት ሞክረዋል። ፈረንሳይም ሄደው ነበር። እዛ የተባበሩት አውሮፓውያን ፓርላማ ስትራስቡርግ ባለው ላይ ንግግር አድርገው ነበር። በቅርቡም ደግሞም ከዛም በፊት ወደ ደቡብ አሜሪካ
This program has come to you from the Voice of America, Washington.